ፕሬዚዳንት ረጅሙን ጉዞ ጨርሰዋል። የርሶ ከዚህ ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና
ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። ሰሞኑን ባረፉት የቀድሞው የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ላይ ካደረጉት ንግግር የተወሰደ ነው። በእለቱ አብይ ርዕስ ይቀርባሉ።
ሳምንታዊ ቅንብሮች በርከት ያሉ ዘገባዎችን ይዘዋል። ወይዘሮ ሙፈሪያት ካሚል በመቀሌ ያደረጉት ንግግር፣ የቀድሞ ኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት፣ ሌሎችም ዘገባዎችን ይዘን ቀርበናል። ጤና ይስጥልን፣ እንደምን አመሻችሁ። ከምሽቱ ዝግጅታችን ጋር አስተናጋጆች አሉላ ከበደና
ሰለሞን ክፍሌ ነን። ከአቀናባሪያችን ብርሃን ኃይሉና ከሌሎችም አስተናባሪዎች ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። የቀድሞው የኢትዮጵያ ፕሬዝደንት ግርማ ወልደ ጊዮርጊስ የቀብር ሥነ ሥርዓት ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ፕሬዝዳንቱ በዚሁ ኃላፊነታቸውና በቀደመው የሕይወት ጉዟቸው ታላቅ አስተዋጽኦ ማድረጋቸው በሥነ ሥርዓቱ ላይ ተገልጿል። የደርግ ባለሥልጣናት፣ የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምሕረት እንዲፈቱ ጥረት ማድረጋቸው በእርሳቸው የፕሬዝደንትነት ዘመንም የሞት ፍርድ ተፈጻሚነት አለመሆኑ በሕይወት ታሪካቸው ተመልክቷል። ዝርዝሩ ከዜናው በኋላ በአብይ ርዕስ ይቀርባል።
የፌዴራሉ ከፍተኛ ፍርድ ቤት 10ኛ የወንጀል ችሎት በከባድ የሙስና ወንጀል በተጠረጠሩት በሜጀር ጀኔራል ክንፈ ዳኘው ላይ ተጨማሪ ምርመራ ጊዜ ለፖሊስ ፈቀደ። ፍርድ ቤቱ በከፍተኛ የሰብአዊ መብት ጥሰት በተጠረጠሩት በአቶ ተስፋዬ ውርጌ ጉዳይ ላይም ተመሳሳይ ውሳኔ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል።
የፌዴራል ፖሊስ መርማሪ ቡድን በሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀኔራል ክንፈ ዳኘው ለጀመረው ምርመራ አሁንም 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ማመልከቻ ፍርድ ቤቱ ተቀበለው። የፌዴራሉ ከፍተኛ ፍርድ ቤት ፖሊስ ለምርመራ ተጨማሪ ጊዜ እንዲሰጠው ሲያመለክት ባለፈው ቀጠሮ በተፈቀደለት የ14 ቀን የምርመራ ጊዜ ያከናወናቸውን ሥራዎች እንዲዘረዝር፣ የቀሩትንም ሥራዎች እንዲያሳይ ጠይቋል። በዚሁ መሠረት አከናውኛቸዋለሁ ያላቸውን ከመርከብና ከአይሮፕላን ግዢ እስከ ህዳሴው ግድብ ግንባታ ግዢና የቁርጥ ሥራ ውሎች እንዲሁም አፈጻጸም ድረስ ያሉትን ጉድለቶችና የጥርጣሬ መነሻዎች ናቸው ያላቸውን ዘርዝሯል። በዚህ ረገድ የቀሩ ሥራዎች ያላቸውንም ለፍርድ ቤቱ አስረድተዋል። የተጠርጣሪ ጠበቆች ፖሊስ ያቀረባቸው ዝርዝሮች ግልጽነት እንደሚጎድላቸው፣ የጥርጣሬ መነሻዎችም ሊሆኑ እንደማይችሉ ተከራክረዋል። ከዚህም ባሻገር ፖሊስ በየጊዜው ተደጋጋሚና ተመሳሳይ ምክንያቶች እያቀረበ ተጨማሪ የምርመራ ጊዜ እየጠየቀ እንደሆነ በማስረዳት ፍርድ ቤቱ የፖሊስን ጥያቄ ውድቅ እንዲያደርግ፣ ማስረጃ ካለው ክስ እንዲመሰረት፣ ያ ካልሆነ በየጊዜው አዲስ ግኝት አለኝ እያለ ተጠርጣሪውን በእስር ማቆየት የሕግ አግባብ የለውም ሲሉ ተከራክረዋል። ፍርድ ቤቱ የግራ ቀኙን ክርክር ከመረመረ በኋላ የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ ምርመራ ጊዜ ሰጥቷል። በብሔራዊ መረጃና ደህንነት አገልግሎት የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ በአቶ ተስፋዬ ውርጌ ላይም በተመሳሳይ ሁኔታ ፍርድ ቤቱ ለፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። በዚሁ መሠረት ፍርድ ቤቱ ሁለቱንም መዝገቦች ለታህሳስ 22 ቀን 2011 ዓ.ም ቀጥሯል። አቶ ተስፋዬ ውርጌን ፖሊስ በከባድ የሰብአዊ መብቶች ጥሰት ወንጀልና ምንጩ ባልታወቀ ሀብት በማካበት እንደጠረጠራቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሶማሊያ የደቡብ ምዕራብ ግዛት ሕግ አርቃቂዎች ዛሬ አዲስ ፕሬዚደንት መርጠዋል። የሶማሊያ የቀድሞው የንግድ ሚኒስትር አብዱልአዚዝ ሐሰን ሙሐመድ የግዛቱ አዲሱ ፕሬዚደንት ሆነው መመረጣቸውን ባለሥልጣናት ለአሜሪካ ድምፅ አረጋግጠዋል። ላፍታ ጋሪን በመባልም የሚታወቁት አብዱልአዚዝ ሐሰን ሙሐመድ ከምክር ቤቱ 147 መቀመጫዎች 101ን አግኝተው ነው ሦስት ተቀናቃኞቻቸውን ያሸነፉት ተብሏል። የሶማሊያ ፖሊስ ባለፈው ሳምንት የቀድሞውን የአልሻባብ ቃል አቀባይና ምክትል መሪ ሙክታር ሮቦን ባይዶዋ ከተማ ውስጥ ይዞ ካሰረ በኋላ አብዱልአዚዝ ሐሰን ሙሐመድ በፕሬዝደንትነት እንደሚመረጡ ተንታኞች ተንብየው እንደነበር ይታወቃል። የሶማሊያ ፌዴራል መንግሥት ሙክታር ሮቦ አሁንም የተባበሩት መንግሥታት የጸጥታው ምክር ቤት የጣለባቸው ማዕቀብ ያልተነሳላቸው መሆኑን በመጥቀስ በምርጫው እንዳይገቡ አግዶ ቆይቷል።
በማዳጋስካር መራጮች ከባድ ትንቅንቅ እያካሄዱ ላሉት ሁለት የቀድሞ ፕሬዚዳንቶች ድምጽ እየሰጡ ነው። አንድሪ ራዶሊናና ማርክ ራቮላ ማናና ባለፈው ህዳር በተካሄደው የመጀመሪያው ዙር ፕሬዚዳንታዊ ምርጫ ከፍተኛውን ድምጽ ማግኘታቸው ይታወቃል። በዚያ ምርጫ ራጆሊና 39%፣ ማርክ ራቮላ ማናና ደግሞ 35% ድምጽ ነበር ያገኙት። የወቅቱ ፕሬዚዳንት ሄንሪ ራጆና ማፒኒና ግን ወደ ታች ዝቅ ብለው አነስተኛ ድምጽ ማግኘታቸው ይታወሳል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያ በሚደገፈው የየመን መንግሥትና በሁቲ አማጽያን መካከል ግዙፍ የተባለ የጦር ምርኮኞች ልውውጥ ለማድረግ ውስብስብ ሲል የጠራው ዝግጅት እየተደረገ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። ልውውጡ የሚካሄደው በዚህ የአውሮፓ ወር መጨረሻ ላይ እንደሚሆንም ኮሚቴው አመልክቷል። ሊሳ ሽላይን ከጄኔቫ የቀይ መስቀል ኮሚቴው ጠቅላይ ጽህፈት ቤት ለቪኦኤ ያጠናቀረችው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል።
የየመን ተፋላሚ ወገኖች እያንዳንዳቸው የ8000 እስረኞችን ስሞች የያዙ ዝርዝሮችን ተለዋውጠዋል። ልውውጡ የተካሄደው ባለፈው ሳምንት ስዊድን ውስጥ ነው። ስምምነቱ ከተፈረመበት ካለፈው ታህሳስ 2/2011 ዓ.ም አንስቶ ወገኖቹ በእጃቸው የሚገኙ ስሞችን ትክክለኛነት ማጣራት እንዲችሉ የ40 ቀናት ጊዜ ቆርጠዋል። በዝርዝሮቹ ውስጥ ከሰፈሩት ስሞች መካከል አንድም ቀድሞ የተለቀቁ አሊያም የጠፉ ሊኖሩ ይችላሉ ነው የማጣራቱ ሰበብ። ማጣራቱ አልቆ ጊዜው ደርሶ እስረኞቹ ሊለቀቁ 10 ቀናት ሲቀሩ ዓለም አቀፉ ቀይ መስቀል ኮሚቴ እያንዳንዱን ምርኮኛ ያነጋግራል። ከተለቀቅሽ በኋላ ቀድሞ ወደ ነበርክበት መመለስ ትፈልጊያለሽ? የአይሲአርሲ የቅርብና መካከለኛ ምስራቅ አካባቢያዊ ዳይሬክተር ፋብሪዚዮ ካርቦኒ ለቪኦኤ በሰጡት ቃል የተናገሩት ነው።
And after there is the logistic of taking people from one place to another, we'll have a plane.
ከዚያም ሰዎችን ከአንድ ቦታ ወደ ሌላ ማንቀሳቀስ ያስፈልጋል። አውሮፕላን ይኖረናል። አውሮፕላኑ የሚያርፍበት ቦታ ማዘጋጀት አለብን። ለዚህ እንቅስቃሴ ደህንነት ሁሉም ወገኖች ዋስትና መስጠት አለባቸው። ረጅምና ስራ የበዛበት ነው የሚሆነው። አንዳንድ ችግሮች ግን ሊኖሩ እንደሚችሉ ጥርጥር የለውም።
ቀድሞ ያልታዩ ሁኔታዎች ሁልጊዜ ሊፈጠሩ ይችላሉ ባይናቸው ካርቦኒ። እናም ዓለም አቀፉ ቀይ መስቀል ኮሚቴ እነዚህን ያልተጠበቁ ሁኔታዎች ለመቆጣጠር እንደሚዘጋጅ ገልጸዋል። የምርኮኛ ልውውጡ የሚካሄደው በቀይ መስቀል ኮሚቴው አማካይነት ብቻ እንደሚሆንና ሙሉ ወጪም የሚሸፈነው በኮሚቴው መሆኑን ካርቦኒ ለቪኦኤ ተናግረዋል። በጦርነቱ ውስጥ የብዙ ሰው ደብዛ መጥፋቱንም ጠቁመዋል የቀይ መስቀሉ ተጠሪ። የዚህ እንቅስቃሴ እጅግ የከበደው ክፍል የሚሆነው አሉ ፋብሪዚዮ ካርቦኒ፣ የተለዩዋቸው ወዳጅ ዘመዶቻቸውን መልሰው ለማግኘት ይህንን አጋጣሚ እንደ መጨረሻ ተስፋ ይዘው የነበሩ ሰዎች ያ ተስፋቸው ሲጨልም ማየት ነው።
አቡዳቢ ውስጥ እየተካሄደ ያለው የአፍጋኒስታን እርቀ ሰላም ጉባኤ ውጤት ለሁሉም ወገኖች ጠቃሚ ይሆናል ሲል መንግስታዊው ኤሚሬትስ የዜና አገልግሎት ዛሬ ባወጣው መግለጫ አስታወቀ። በሳውዲ አረቢያ፣ ፓኪስታንና የአረብ ራቢጣ ባለስልጣናት በተሳተፉበት ጉባኤ ላይ የአፍጋኒስታኑ ልዩ ተወካይ ሀልሜ ካሊዛድ ናቸው የዩናይትድ ስቴትስንም ቡድን የመሩት። ሀልሜ ካሊዛድ በትዊተር መልእክታቸው ግጭቶችን ለማብቃት ባለመው በአቡዳቢ ጉባኤ ከአፍጋኒስታንና ዓለም አቀፍ ሸሪኮች ጋር ያደረጉት ውይይት ገንቢ መሆኑን ተናግረዋል። የታሊባን ቃል አቀባይ ዛቢሁላ ሙጃሂድ በበኩላቸው ባወጡት መግለጫ ከአመራሮቹ ጋር ውይይቶች፣ ድርድር መቀጠል ይኖርበታል ነው ያሉት።
በመጨረሻም በኮምፒውተር አማካይነት ስርቆት የሚያካሂዱ ወገኖች ባለፉት 3 ዓመታት በአውሮፓ ህብረት ዲፕሎማሲያዊ የመገናኛ መረብ ሰርገው በመግባት በሺዎች የተቆጠሩ የምስጢር ሰነዶችን እንደወሰዱ ለኒውዮርክ ታይምስ ጋዜጣ ትናንት ማታ ዘግቧል። ስርቆት መካሄዱን ያጋለጠው ኤሪያ ዋን የተሰኘ የሳይበር ደህንነት ማለት የሳይበር ሴኪሪቲ ኩባንያ ከ1100 በላይ የተጠለፉ ሰነዶችን ቅጂ ለጋዜጣው ሰጥቷል። በኒውዮርክ ታይምስ ጋዜጣ ዘገባ መሠረት ሰነዶቹ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በህብረቱ ላይ ያላቸው አሉታዊ አስተያየት የፈጠረውን ስጋት ያሳያሉ። ሰነዶቹ በተጨማሪ ህብረቱ ቻይናና ሩሲያ የሚፈጥሩትን ጫና እንዴት መቋቋም እንደሚችልና ኢራንም የኑክሌር ጦር መሳሪያ ግንባታ ፕሮግራሟን እንደገና ልታንቀሳቀስ የመቻሏ ጉዳይ እንዳሳሰበው ያሳያሉ። ህብረቱ ከሳውዲ አረቢያና እስራኤል መሪዎች እንዲሁም ከሌሎች አገሮች ጋር ያደረጋቸው ምስጢራዊ ንግግሮችም ተሰርቀዋል ተብሏል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ
አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት ምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከጀል።
የሰላም ሚኒስትር ሙፈሪያት ካሚል ናቸው። መቀሌ ላይ በተካሄደው 4ኛው የኢህአዴግ የሴቶች ሊግ ጉባኤ ከተናገሩት የተወሰደ ነው። ሁለተኛው አጋማሽ በሴቶችና ቤተሰብ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በቀጥታ
የቀድሞው የኢትዮጵያ ፕሬዝደንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ፕሬዝዳንቱ በዚሁ ኃላፊነታቸውና በቀደመው የሕይወት ጉዟቸው ታላቅ አስተዋጽኦ ማድረጋቸው በሥነ ሥርዓቱ ላይ ተገልጿል። የደርግ ባለሥልጣናት፣ የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምሕረት እንዲፈቱ ጥሪ ማድረጋቸው በእርሳቸው የፕሬዝደንትነት ዘመንም የሞት ፍርድ ተፈጻሚነት አለመሆኑ በሕይወት ታሪካቸው ተመልክቷል። እስክንድር ፍሬው ቀጣው ልኳል።
ከመስከረም 28 1994 እስከ መስከረም 27 2006 ዓ.ም ምረት ለ12 ዓመታት በፕሬዝዳንትነት ያገለገሉት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ነው ዛሬ የተፈጸመው። ፕሬዝዳንት ሳህለወርቅ ዘውዴ፣ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ባለስልጣናት በስነ ስርዓቱ ላይ ተገኝተዋል። በስነ ስርዓቱ ላይ እንደተገለጸው ፕሬዝዳንት ግርማ ወልደ ጊዮርጊስ በአካባቢ ጥበቃ ተቆርቋሪነትና በበጎ አድራጎት ተግባሮቻቸው ይታወቃሉ። ጎላ ባሉ አገራዊ አገልግሎቶችም ይጠቀሳሉ። ዛሬ የተካሄደው መንግስታዊ የቀብር ስነ ስርዓት ምክንያት ግን በፕሬዝዳንትነት ማገልገላቸው ነው። የኢትዮጵያን ጥሪ የተቀበሉ አባት ሲሉ ነው በስነ ስርዓቱ ላይ የተናገሩት የአሁኗ ፕሬዝዳንት ሳህለወርቅ ዘውዴ የገለጿቸው። ታላቅ አስተዋጽኦ ያበረከቱ ረጅም ጉዞ የተጓዙ መሆናቸውንም ነው ያስታወሱት።
ክቡር ፕሬዝዳንት ረጅሙን ጉዞ ጨርሰዋል። የእርሶ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት፣ ባለውለታችን ኖት። በመጨረሻም ለመላው ኢትዮጵያ ሕዝብና ወዳጅ ዘመዶቻቸው መጽናናትን እመኛለሁ።
ግርማ ወልደ ጊዮርጊስን ታሪክ እንዴት ሊያስታውሳቸው እንደሚችልም ፕሬዝዳንቷ በንግግራቸው ጠቁመዋል። በዘመናችን አሉን ከምንላቸው የሀገራችን ታላላቅ መሪዎች አንዱ ሆነው የሚወሱ በማለት ነው የተናገሩት። በቀብር ስነ ስርዓቱ ላይ በተነበበው የህይወት ታሪካቸውም ይኸው ተንጸባርቋል። ፓርላመንታዊ የመንግስት ስርዓት በምትከተለው ኢትዮጵያ የፕሬዝዳንቱ ስልጣን ውስን ነው። ቤተሰቦቻቸውና በቅርብ የሚያውቋቸው በዛሬው የቀብር ስነ ስርዓት ላይ እንደተናገሩት ግን ፕሬዝዳንት ግርማ በዚያ ሁኔታ ውስጥም ጠቃሚ ስራዎችን ሰርተዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ወደ አንድነት እንዲመጣ ጥረት ማድረጋቸው የአደባባይ ሚስጥር ነው። ይህንን ለማሳካት ከያዟቸው እቅዶች አንዱን በመገናኛ ብዙሃን ይፋ ያደረጉበት አጋጣሚ ይታወሳል። በርካቶች እንደሚያምኑት በፖለቲካዊ ጫና ምክንያት ይፋ ያደረጉትን አንድ እቅድ እንደገና ወደ ኋላ የመለሱበት አጋጣሚ አይዘነጋም። ግርማ በፕሬዝዳንትነት ካገለገሉባቸው 12 ዓመታት በተለይ የመጀመሪያዎቹ ለኢትዮጵያ አስቸጋሪ ጊዜያት ነበሩ። አወዛጋቢው የ1997 ምርጫና ያንን ተከትለው የመጡ ግጭቶች፣ እስራቶችና ግድያዎች አይዘነጉም። ያ ጊዜ የገዢው ኢህአዴግም ሆነ የተቃዋሚ ፓርቲ አባል ላልነበሩት ፕሬዝዳንት ፈታኝ መሆኑ አይካድም። በታዋቂው ተዋናይ አበበ ባልቻ በተነበበው የህይወት ታሪካቸው ላይ እንደተጠቆመው ግን ፕሬዝዳንት ግርማ በዚያ ሁሉ የፖለቲካ ተኩሳት ውስጥ አዎንታዊ ሚና ተጫውተዋል።
ፕሬዝዳንት ግርማ በስልጣን ዘመናቸው የደርግ ባለስልጣናት፣ የቅንጅት አመራሮችና ሌሎች የህግ ታራሚዎች በይቅርታና በምህረት ተለቀው ወደ ህብረተሰቡ እንዲቀላቀሉ የበኩላቸውን ሚና ተጫውተዋል። ይህ የክቡርነታቸው አቋማቸው ምንም ያህል የጸና መሆኑን የሚያሳየን በፕሬዝዳንት ዘመናቸው በሀገራችን የሞት ፍርድ ተግባራዊ እንዳይሆን ያደረጉበት ውሳኔያቸው በእጅጉ የሚጠቀስላቸው ነው።
ልጃቸው ሰለሞን ግርማም አባታቸው የሞት ፍርድ ተፈጻሚ እንዲሆን ፊርማቸውን አኑረው እንደማያውቁ ተናግረዋል። በህይወት ዘመንህ ማጽደቅ የተሳነህ የሞት ፍርድ ለአንተም ቢራራልህ ጥሩ ነበር ሲሉ ነው እንባ የቀደማቸው የገለጹት። ታህሳስ 5 2011 ዓመተ ምህረት ነው ግርማ ወልደ ጊዮርጊስ ከዚህ ዓለም በሞት የተለዩት። 95ኛ ዓመት የልደት በዓላቸውን ለማክበር ሁለት ሳምንት ሲቀራቸው ዜና ረፍታቸው ከተሰማበት ቀን ጀምሮ የተለያዩ ስነ ስርዓቶች ሲካሄዱ ቆይተውም ነው የቀብር ስነ ስርዓታቸው ዛሬ በመንበረ ጸባኦት ቅድስት ሥላሴ ካቴድራል የተፈጸመው። ዛሬ በኢትዮጵያም ብሔራዊ የሐዘን ቀን ታውጆ ውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መለስካቸውን እስክንድር ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ ነው የምንሻገረው። በቤንሻንጉል ጉሙዝ ክልል በከምባሲ ወደ ቶንጎ ይጓዝ የነበረ መለስተኛ አውቶቡስ ላይ በደረሰ የፈንጂ አደጋ የዘጠኝ ሰዎች ህይወት ማለፉን የቤጊ ወረዳ አስተዳደር አስታውቋል። የአደጋው መንስኤ የተጠመደ ፈንጂ ነውም ተብሏል። ዘጋቢያችን ናኮር መልካ አዲስ ዘጋቢያችን ነው፣ ተከታዩን አጠናቅሯል።
በቤኒሻንጉል ጉሙዝ ክልል ከባምባሲ ወደ ቶንጎ ይጓዝ በነበረ አነስተኛ የህዝብ ማመላለሻ አውቶቡስ ሚኒባስ ላይ በደረሰ የፈንጂ አደጋ የዘጠኝ ሰዎች ህይወት ማለፉን የቤጊ ወረዳ አስተዳዳሪ
አስታውቀዋል።
የወረዳው አስተዳዳሪ አቶ ጂፋር አቢፋ ለአሜሪካ ድምፅ እንደገለጹት ዛሬ ጠዋት 3 ሰዓት ገደማ ከባምባሲ 18 ሰዎችን አሳፍሮ ወደ ቤጊ ጉዞ የጀመረው ሚኒባስ ላይ አደጋው የተከሰተው ቤጊ መገንጠያ ስፍራ ላይ ነው። በፍንዳታው የስምንት ሰዎች ህይወት ወዲያውኑ ሲያልፍ የአንድ ተሳፋሪ ህይወት ደግሞ ቤጊ ሆስፒታል ከደረሰ በኋላ ማለፉ
ታውቋል። ገደማ ሚኒባሲን ተኩ ባምባሲ ራሳቴ ገረ ቶንጎ ቶዴማ ጅርቱ ናኖ
ቤኒና ቶንጎ መገንጠያ አካባቢ ሲደርሱ የመከላከያ ሰራዊት ፍተሻ አድርጎ እንዳሳለፋቸው መረጃ አግኝተናል። ትንሽ እንዳለፉም ጂቫ በሚባል ቦታ መኪናዋ ከመሬት ወደ ሰማይ ነጥራ ስታበቃ ተመልሳ መሬት ላይ አረፈች እና አደጋውም በዚሁ ምክንያት እንደተከሰተ ነው የሰማ ነው።
ኢቢሲ የኢትዮጵያው መገናኛ ብዙሃን በፍንዳታው 8 ሰዎች መሞታቸውን ሲዘግብ፣ የኢትዮጵያ ዜና አገልግሎት ኢዜአ ደግሞ የክልሉን ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩንን ጠቅሶ የ10 ሰዎች ህይወት ወዲያውኑ ማለፉን ነው የዘገበው። ጉዳዩን ከቤጊ ሆስፒታል ለማጣራት ወደ ዶክተር አዩብ ደውልም ስልካቸው አልተነሳልኝም። የሆስፒታሉ ሰራተኛ አቶ ማመድ አሊ ግን የ9 ሰዎች ህይወት ማለፉን ነግረውኛል።
ሾፌርም ሆነ ረዳቱ ራሳቸውን አያውቁም እና ሁኔታው ይሄ ነው ብሎ የሚናገሩት ነገር አይደለም፣ ያስቸግራል።
የአደጋው መንስኤ የተጠመደ ፈንጂ ነው ከማለት ውጪ ለጊዜው ማን ለምን አጠመደው የሚለው አለመታወቁን የወረዳው አስተዳዳሪ ይናገራሉ።
ፈንጂ ነው ነው የሚሉት። መኪናዋ ነጥራ በመመለሷ ነው እንግዲህ ይህን የሚሉት። ግን መኪና እንዲህ በቦምብ ተመቶ ነጥሮ አይመለስም። የመሳሪያውን ስም የሚያውቁ ፖሊሶችም የሆኑ የአካባቢው ሰራዊት እንደሚናገሩት ቦምብ ቢሆን ኖሮ መኪናዋ እንዲህ አትጨረማመትም ነበር።
በቤጊ ሆስፒታል እየታከሙ ከሚገኙ የአደጋው ሰለባዎችን ለማናገር ጥረት አድርገን ነበር። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ።
ወደ ቀጣይ የዘገባ ርዕስ እናልፋለን። ዶክተር አብይ አህመድንና የለውጥ ቡድናቸውን ወደ ሥልጣን ያመጣው የኢትዮጵያ ሕዝብ ትግል ነው ሲሉ ሁለት አንጋፋ የተቃዋሚ ፓርቲ መሪዎች አስታውቀዋል። እሳቸው ጠቅላይ ሚኒስትር ሆነው እንዲመረጡ አሜሪካ እጇን አስገብታለች መባሉንም እንደማይቀበሉ ገልጸዋል። የተቃዋሚ ፓርቲ መሪዎችን ዶክተር ብርሃኑ ነጋንና ፕሮፌሰር መረራ ጉዲናን ያነጋገራቸው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል።
በሳምንቱ የመጨረሻ ቀናት በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምጽ የተላለፈ ዘገባ የዚህ ቃለ መጠይቅ መነሻ ነው። በኢትዮጵያ እየታየ ያለው የጸጥታ ችግር በዚያ የመቀሌ መድረክ ከተነሱት ጉዳዮች መካከል ይጠቀሳል። በርዕሱ ላይ የተናገሩት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን 5 ነጥቦችን ለሚታየው ችግር በምክንያትነት ጠቅሰዋል። የህግ የበላይነትና አስተማማኝ ሰላም እንዲኖር አለመደረጉ፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶችን ማህበራዊና ኢኮኖሚያዊ ጥያቄዎች መመለስ አለመቻሉ፣ የውጭ ጣልቃ ገብነት በእጅጉ መጨመሩ፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩና እንዲኖርም አለመፈለጉ የሚሉ ናቸው ነጥቦቹ። እያጋጠመ ላለው የጸጥታ ችግር አንዱ ምክንያት የውጭ ጣልቃ ገብነት መሆኑን በአጽንኦት ከመናገር አዲሱን የኢትዮጵያ አመራር ተጠያቂ እስከማድረግ የደረሱ አስተያየቶችም ተሰንዝረዋል። አንድ አንጋፋ የህወሓት የቀድሞ አመራር አባልም ዶክተር አብይ አህመድ በጠቅላይ ሚኒስትርነት የተመረጡት በአሜሪካ ጫና ጭምር መሆኑን በዚሁ መድረክ ላይ ተናግረዋል። እነዚህኑ ሐሳቦች አስመልክተው ያነጋገርኳቸው አንዳንድ የተቃዋሚ ፓርቲ አመራሮች ግን መሬት ላይ ያለውን እውነታ አያሳዩም ብለዋል። የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ አንዱ ናቸው።
መቀሌ ስብሰባ መደረጉን ሰምቻለሁ። በዝርዝር አልተከታተልኩትም፣ ግን በእናንተም በኩል የቀረበውን ሪፖርት ሰምቻለሁ። ምን ያህል በሀገሪቱ ውስጥ ያለውን ሁኔታ በትክክለኛ ለማንጸባረቅ የሞከረ ስብሰባ ነው የሚለው ቢያንስ ከእናንተ ሪፖርት ካየሁት እና እዛ የነበሩ ሰዎች ተናገሩ ከተባለው ስሰማ አንዳንድ ጊዜ የሁለት ዓለም ህይወት ላይ ያለን ነው የሚመስለው። አይ ቲንክ እዛ አካባቢ ያሉት ሰዎች ዝም ብሎ የኢትዮጵያን ሁኔታ በጥቅሉ መረዳት ሳይሆን ራሳቸውን ከልለው ለብቻ ከዚህ በፊት ይኖሩበት በነበረው አይነት አመለካከትና ሜት ውስጥ ስቲል እንዳሉና ገና የለውጡን ሁኔታ በደንብ ከስሩ ለመረዳት እየሞከሩ እንዳልሆነ ይልቁንም በዚህ በለውጥ ሂደት ሁሌም ሊፈጠሩ የሚችሉ ችግሮችን እያጦዙ የበፊቱ የኛ ይሻል ነበር፣ በፊት የነበረው የበለጠ የተረጋጋና ሰላም፣ አንዳንዴ ደፈር ሲሉም የበለጠ ዴሞክራሲ የነበረበት ነበር፣ ምናልባትም የበፊቱ የበለጠ ሉዓላዊነትም የተንጸባረቀበት ነበር የሚል የቅዠት ዓለም ውስጥ ያሉ ነው የሚመስለው። እና እሱን ስሰማ ያየሁት የተረዳሁት ምን ያህል አገሪቱ ውስጥ አሁን ካለው ሁኔታ ላይ ላዩን ካለው ግጭቶች አሉ በየቦታው ምናምን ከሚለው ላይ ላዩን ከሚታየው እንትን ባሻገር ምን አይነት የለውጥ ሂደት ሀገሪቱ ውስጥ እየተካሄደ ነው? በፊት ከነበረው ምን ያህል በመሰረታዊ መልኩ እየተቀየረ ነው? እነኚህ እነሱ የሚያነሷቸውን አይነት ውይይቶች መደረጉ ራሱ እና በሀገርም ውስጥ እየተደረጉ ያሉት ውይይቶች እነሱ ከነበሩበትና እነሱ የስልጣን መንበሩን በሙሉ በተቆናጠጡበት ጊዜ ከነበረው የተለየ እንደነበር በፍጹም የተረዱት አይመስልም።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና እንዳሉት ደግሞ በኢትዮጵያ እየታዩ ላሉ የጸጥታ ችግሮች ዋነኛ ምክንያት በኢህአዴግ በራሱ ውስጥ ያሉ ለውጡን የማይደግፉ ኃይሎች ናቸው።
የውጭ ጣልቃ ገብነት አይደለም ትልቁ አደጋና ኢህአዴጎች ይህን ለውጥ በስምምነት ወደፊት እየገፉት አይደለም፣ እየመሩት አይደለም። አንዱ ወደኋላ እየጎተተ ሌላ ወደፊት ለመግፋት እየሞከረ ምናልባት አገሪቷን ቀላል ያልሆነ ቀውስ ውስጥ እየገፉ ይመስለኛል። ለምሳሌ ናብዲሌ በተወሰነ ደረጃ ኢትዮጵያ ደህንነቶች የሚያንቀሳቅሱ ሰው ነበር፣ የሚቆጣጠሩ ሰው ነበር። ሶማሌና ኦሮሞ አካባቢ ከአንድ አመት በላይ አሁን ወደ 1 አመት ተኩል በላይ ነው 1 ሚሊዮን ሰዎችን ያፈናቀለበት ሁኔታ አለ። አብዲሌ ታስሮም ያ ሁኔታ አልቆመም። አሁንም ቢሆን በዛ መስመር ከቦረና እስከ ጭናክሴን ድረስ የሚንቀሳቀሱ ኃይሎች አሉ። በአንዳንድ ጊዜ እንዳሁም ለእኛ የሚደርሰኝ ሪፖርት መከላከያ ኃይሉ ያየ የሶምቤ ሲያቃጥሉ፣ ዘረፋ ሲያካሂዱ፣ በከባድ መሳሪያዎች የህዝቡ ጸጥታ ሲያናጉ ይታያል። እነዚህ ሰዎች በምን ልባቸው፣ ማን ነው አይዞ ያላቸው፣ ማን ነው ከኋላ የገፋቸው ብለ ብዙ መጠየቅ ትችላለን። እንደገና በወለጋ መስመርም እንግዲህ ጉሙዝ እና ኦሮሞ ግጭት እየተባለ የምጠራው ለምሳሌ የማሰልጠኛ ጠበያ ጫካ ሁሉ አለ ነው የሚባለው። ከባድ መሳሪያዎች በተለያየ መንገድ እየገቡ በመቶ ሺዎች አንዳንድ ሰዎች አሁን ከ200 ሺህ አልፏል የሚባል ነገር አለ። ሰዎች ተፈናቅሏል፣ ቤታቸው ተቃጥሏል፣ ብዙ ንብረታቸው ተዘርፏል። ብዙ ችግሮች እየተፈጠሩ ነው። በዚህም ወለጋ መስመር እስከ ነቀምት ድረስ ይመጣል። አንዳንድ ወደ ሸዋም ይገባል ተብሎ ስፈራ ነበር። እንዲያን ነገሮች አሉ። ይህንም ስትመለከት እነማን ናቸው፣ ይሄ መሳሪያ እስከየት እየመጣ ነው የሚለው ከውጭ ኃይል ይልቅ ኢትዮጵያ ውስጥ ያልተስማማው ኢህአዴግ፣ የተለያዩ ኢህአዴግ ክንፎች ያልተስማሙት በለውጡ ፍጥነት ያልተስማሙት ማለት ይሻላል ፈጠሩት የመወዛገብ ሁኔታ ይመስላል።
የውጭ ጣልቃ ገብነት ጉዳይ በተለይ በህዋት አመራሮች እየተተከሰ መከጠሉ ይታያል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ከሳምንታት በፊት ባደረጉት ንግግር ይሄንኑ ጠቅሰዋል። የቀድሞው ከፍተኛ አመራር አባል ያቶ ስብሃት ነጋ የሰሞኑ አስተያየት ደግሞ አሜሪካን በሰመስከ መጥራት ዶክተር አብይ አህመድ ሊቀመንበር በሆኑበት የኢሃድግ ምክር ቤት ምርጫ ውስጥም እጇን ማስገባቷን እስከመናገር ሄዷል። ያርበኞች ግንቦት ሰባቱ ዶክተር ብርሃኑ በዚህ ሐሳብ አይስማሙም።
የናቢ መንግስት የትግልና የህዝብ በቃኝ ውጤት ነው። በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንዶ ይሄን ስርዓት በተወሰነ ደረጃ ሴቭም ለማድረግ የተወሰኑ እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው። ያ ስራ ግን አላለቀም፣ ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩን የህግ የበላይነት አክባሪ መሆናቸው፣ እስኪ ቀድሞ ያሳዩን በውስጣቸው ተወሽቀው ያሉትን ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ፣ በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ በትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ። በሱ ቢተባበሩና በሰለጠነ መንገድ ፖለቲካችን የምናካሄድበት እንትን ካለ አንድ ሀገር ነች ያለችን፣ የሁላችንም የጋራ ሀገር ነች። አሁን ካለባት ችግር ወጥታ ወደ ሰላማዊ መንገድ የምትሄድበትን መንገድ መፍጠር እንችላለን። የተረጋጋ ዴሞክራሲያዊ ስርዓት መፍጠር እንችላለን።
የኦፌኮው ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀዋል።
የህዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ የኦሮሞ ወጣትን ሲያንቀሳቅስ፣ ፈረንጅ ጎንደር ሄዶ ጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየውም። ስለዚህ ውጭ ጣልቃ ገብነት የሚባለው በተለይ አሜሪካ ሆኖ የድሮ ኢትዮጵያ መንግስት የኖረበት ብዙ ጊዜ ያልሰራ ተረት ነው፣ ያስቸግራል። እኛንም እኮ እንመርታቸዋል ተብለን እኮ ነው የሞት አንቀጽ ተጠቅሶ የተከሰስ ነው።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ትናንት ከጣቢያችን ጋር ባደረጉት ቃለ ምልልስ በተለይ ከዶክተር አብይ አህመድ በጠቅላይ ሚኒስትርነት መመረጥ ጋር በተያያዘ ለተሰነዘረው አስተያየት ምላሽ መስጠታቸው ይታወሳል። ዩናይትድ ስቴትስ በዚያ የምርጫ ሂደት ውስጥ እጇን አስገብታለች መባሉን መሰረተ ቢስ ሲሉ ነው የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ መጨረሻዊ መጽሔቱ ትንታኔ ርዕስ እንሻገር። በሲዳማ ዞን ሐዋሳ ዙሪያ ወረዳ መምህራን ለህዳሴ ግድብ ግንባታ ከደሞዛቸው ለተቆረጠው ገንዘብ ቦንድ ባለመክፈሉ በተፈጠረው ያለመግባባት ትምህርት ተስተጓጉሏል ይላል። መምህራኑ የከፈሉት ገንዘብ የገባበት ያለመታወቁንና ላለፉት 9 ወራትም ከደሞዛቸው ለተቆረጠው ገንዘብ በደንቡ መሰረት ቦንድ እንዲሰጣቸው ያቀረቡት ጥያቄ ከዛቻና ማስፈራሪያ ውጪ ምላሽ አላገኘም እያሉ ነው። የወረዳው ፋይናንስና ምጣኔ ሀብት ልማት ጽሕፈት ቤት በበኩሉ መምህራኑ ለህዳሴ ግድብ ግንባታ ከደሞዛቸው የተቆረጠው ገንዘብ ለዚህ ተብሎ በተከፈተው ሂሳብ ደብተር ተቀምጦላቸዋል፣ እነሱ እንደሚሉትም ለየትኛውም ሌላ ዓላማ አልዋለም ይላል። ዮናታን ዘብዲዮስ ከሐዋሳ ያጠናቀረውን ዘገባ ዝርዝር እንሆ።
1800 መምህራን እንወክለናል የሚሉ ከ50 በላይ መምህራን ዛሬ ትምህርት ገበታቸው ላይ ሳይሆኑ ቅሬታ አሳድሮብናል ያሉትን ጉዳይ ይዘው የመንግስት መስሪያ ቤቶችን ደጆች እየጠኑ ነው። እነዚህ መምህራን ሰርክ የሚያስተምሯቸው የወረዳው ትምህርት ቤት ተማሪዎችም ለአንድ ሳምንትና ከዚያም በላይ ጊዜያት ከትምህርታቸው በዝኗል። ውድ ጊዜያቸው እንዲሁ እንደ ዋዛ ጠፍቷል። ለዚህ ሁሉ መነሻው የተርፎን ሳይሆን የአገር ፍቅር ይዞን ለህዳሴ ግድብ ግንባታ የከፈልነው ገንዘብ የገባበት አለመታወቁና ለከፈልነው ገንዘብ ቦንድ መከልከላችን ነው ይላሉ መምህራን። በአዋሳ ዙሪያ ወረዳም የሻራዳዶ ትምህርት ቤት የኬሚስትሪ መምህር አለም ደጅን እንዳሉት ከመጋቢት 2009 እስከ ሚያዝያ 2010 ዓ.ም ከፍለው ለጨረሱት ገንዘብ ቦንድ እንዲሰጣቸው በተደጋጋሚ ጊዜ ቢጠይቁ እስከ ዛሬ ድረስ አልተሰጣቸውም። የከፈልነው ገንዘብ ለታለመለት ዓላማ ስለመዋሉም እርግጠኞች አይደለንም ያሉት መምህር አለም በዚህ ሳቢያ ተማሪዎቻችን ትምህርት እየተማሩ ባለመሆናቸው እየተጎዱ ናቸው፣ ለዚህ ደግሞ ተጠያቂው የወረዳው አስተዳደር ካቢኔ ነው ብለዋል።
የሀገር ፍቅር ኖሮብን በ2009 መጋቢት ወር እስከ ሚያዝያ ድረስ የቆረጠ ቦንድ ብር ለታለመለት ዓላማ አልዋለ። ስለዚህ ይህን ቦንድ በምንጠይቅበት ጊዜውን ጠብቆ አልመጣም። የጨረስ ነው በመጋቢት ወር ውስጥ 2010 ላይ ማለት ነው። ግን ቦንድ ይሰጣቸዋል የተባል ነው ጥቅምት 30/2011 ነው። ይህ መሆን የለበትም። የጨረስ ነው 2010 መጋቢት ውስጥ ስለሆነ በወቅቱ ቦንዱን ስጡን ብለን ከአንድም 2-3 ጊዜ በደብዳቤም በተወካይም በአካልም ሄደን ጠይቀናል። ግን እስካሁን ድረስ ምላሽ አላገኘንም። ለዞንም አሳውቀናል፣ ለክልልም አሳውቀናል። እስካሁን ድረስ አጥጋቢ ምላሽ አላገኘንም።
በወረዳው የዶሬ ባፈና ከተማ የሙልአት ትምህርት ቤት መምህር ጌታኔ ስማም የተወሰነውን ገንዘብ ለሌላ ልማት ተጠቅመናል የሚል መልስ እንደተሰጣቸው ተናግረው በቁጥር 12 ሺዎች ለሚጠጉ የመንግስትና የህዝብ ተቋማት አቤት ብንልም እስካሁን ባንክ ቤት የገባ ገንዘብ ስለመኖሩና ሌሎች ጉዳዮችን በተመለከተ ምላሽ እንዳልተሰጣቸውም ገልጸዋል። ገንዘባችን ለተፈለገው ተግባር የማይውል ከሆነም ተመልሶ እንድሰጠን እንፈልጋለን ብሏል።
የተወሰነውን ሂሳብ ለልማት አውለናል ብለው ነው የሰጡን መልስ። እስካሁን ወደ ባንክ የገባ ሂሳብ የለም ነው የተባለው። ስለዚህ በትክክል ለተፈለገው አላማ የማይውል ከሆነ መምህራን የተለያዩ ጫናዎች ነው ያለብን። በትክክል ብራችን ይመለስ ነው።
መምህራን የከፈሉት ገንዘብ የገባ በተባለ መታወቁ ምክንያት ለቆረጡት ገንዘብ ቦንድ እንዲሰጣቸው ብንጠይቅም ከዛቻና ማስፈራሪያ ውጪ ምላሽ አልተሰጠንም ያሉት ደግሞ መምህር ብሩ ብርሃኔ ነው። ገንዘባቸው የገባበትን የሚገልጽ የባንክ ቤቱንም ሌሎች ሰነድና ማስረጃ ማግኘት እንዳልቻሉ ተናግረው ገንዘብ ካለበት ተፈልጎ እንዲሰጣቸውና የወረዳው አስተዳዳሪ ጨምሮ የህግ አካላት ህዝቡን በማደራጀት ከተማሪዎች ጋር እያጋጩን የትምህርት ስራ እንዲስተዋጎል በማድረጋቸው ሊጠየቁ ይገባል ብለዋል።
ለምን ተጭበረበረ ባለ ነው እንዳንኖር ሁሉ አድማ እየተደረገ ከህዝብ እያሳደዱን ከተማሪዎች ጋር እያጣሉን እያሳደዱን ነው። አንደኛ ለነፍሳችን፣ ሁለተኛ ደግሞ መደረግ ካለበት ግለሰቦች እጅ ያለው ገንዘብ በአስቸኳይ ተፈልጎ ግለሰቦቹ ደግሞ እንዲጠየቁልን። ለምሳሌ ህግ አካላት በወረዳ ላይ ያሉ አስተዳደር ህዝብን በማቀናጀት ህዝብን በመሰብሰብ በመድረክ በአዳራሽ ተማሪዎች ደግሞ እነሱ ባደረጉት ባጣሉን አያስተምሩንም እስከ ማለት አሁን ደርሷል። እኛ ለውጥን እየሰማን ያለ ነው በሚዲያ ብቻ ነው።
የወረዳው ፋይናንስና ኢኮኖሚ ልማት ጽህፈት ቤት ኃላፊ አቶ ሚካኤል ኖኖም መምህራን ለህዳሴ ግድብ ግንባታ ከደሞዛቸው የቆረጡት ገንዘብ ለዚህ ተብሎ በተከፈተው ሂሳብ ደብተራቸው ተቀምጦላቸዋል እንጂ እነሱ እንደሚሉት ለየትኛውም አላማ አልዋለም ነው ያሉትም።
ገንዘቡ ወደ ባንክ አካውንት ወደ ባንክ አካውንት የተላለፈ ቢሆንም ተሰርቶ ወደ እጃቸው አልገባም። ያ ማለት ገንዘቡ ፋይናንስ ላይ አለ ማለት አይደለም። ቦንድ ሰርተን እንሰጣቸዋለን ስንል አይ ቦንድ ሳይሆን እኛ ገንዘብ ነው የምንፈልገው ነው አሁን እነሱ የሚሉት። ገንዘብ እንዳንሰጣቸው ወደ አካውንቱ ገብቷል። ሲጀመርም ገንዘብ ያው መስጠት አይቻልም። አንድ ለቦንድ ከተቆረጠ በኋላ ከአምስት ዓመት በኋላ ነው መጀመሪያው አግሪመንታቸው።
የአባይ ግድብ የህዝብ ማስተባበሪያ ጽህፈት ቤት ጠይቀን በእኛ ስም ባንክ ቤት የገባ ገንዘብ የለም ተብለናል ብለውናል መምህራን። እርስዎ ገንዘባቸው ባንክ ቤት ገብቷል ነው ደግሞ የሚሉት? በምን ማረጋገጥ እንችላለን? እናንተ ጋር ሄዶ ሲጠይቁም የሰነድ መረጃም እንደሌላችሁ ነው የነገሩን። ይህ እንዴት ማስታረቅ ይቻላል?
እሱ ዝም ብለውናል ባልታ
ግን ዘግይቷል። 9 ወር ሙሉ ቆይቶብናል ነው የሚሉት።
በእርግጥ እጃቸው ሳይገባ ቢቆይም አንድ አመት በእጃቸው ባይገባ ባንክ ላይ ያለው በዛ ቀን ወለድ ተሰጥቶ እየተሰጠ ያለው።
የወረዳው አስተዳዳሪ አቶ ቦቼ ተስፋዬ በበኩላቸው መምህራን ቦንድ ሳይሆን ገንዘብ እንዲሰጣቸው ይጠይቁን ቢሆንም ለህዳሴው ግድብ ተብሎ የተቆረጠ ገንዘብ አይመለስም፣ ቦንድ በቅርቡ ተሰርቶ ለሁላቸውም ይሰጣቸዋል ብለዋል።
ወቅቱ ቦንድ ሰጥቶላቸው ማስረከብ ነበረበትና አልተቻለም። ስለሆነ አሁን ቦንድ ሰርቶ አልቋል ማለት ስለሚቻል፣ ስለዚህ ብር መመለስ የሚቻል ስለአይደለ ቦንድ እየሰጠነው ነው ያለ ነው።
ለተፈጠረው ችግር ተጠያቂ ማን ነው ተብሎ ለተጠየቁት ጥያቄ ለጊዜው የችግሩን ፈጣሪ አላወቅንም ያሉት አስተዳዳሪው እሳቸውም ተጠያቂ ይሆናሉ ለተባሉትም በህግና በስርዓት እንጂ በፍላጎት ተጠያቂ ማድረግ አይቻልም ነው ያሉትም።
ማን ተጠያቂ ይሁን ነገር ለጊዜው ለይተን ላላወቅን ያው ገና አይተን የምንመልሰው ነው የሚሆነው። ወረዳ ተጠያቂ የሚሆነው በወቅቱ ብሩን ባላስገባና ለሌላ ጉዳይ ቢጠቀም ነበረ። በፍላጎት የሚሆን ተጠያቂ የለማ። ተጠያቂ እኮ በአሰራር በህግ ነው የሚሆነው።
ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የተደረገ መሆኑን ጠቁመው መምህራን ተመሳሳይ እርምጃ ከመውሰድ ይልቅ የተጣለባቸውን ኃላፊነት እየተወጡ የመብት ጥያቄያቸውን ማቅረብ ይገባቸው እንደነበር አቶ ቦቼ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
የአዋሳውን ዘጋቢያችንን ዮናታን ዘብድዮስን እናመሰግናለን። ዮናታን ከአዲሶቹ የአሜሪካ ድምፅ ዘጋቢዎች አንዱ ነው። እንኳን ደህና መጣ። ከእርሱ ቀደም ብሎ ናኮር መልካንም በተመሳሳይ ሰምተናል። ሁለቱንም እንኳን ደህና መጣችሁ እንላለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌነን። ወደ ሁለተኛው ክፍለ ጊዜ ተሸጋግረናል። ሴቶችና ቤተሰብ
ቀደም ብለን በመግቢያችን ያስተዋወቅ ነው ቅንብር ነው። አራተኛው የኢህአዴግ ሴቶች ሊግ ጉባኤ መቀሌ ላይ ተካሂዷል። ወይዘሮ መሰረት መስቀሌንም የሊጉ ሊቀመንበር አድርጎ መርጧል። ለዝርዝሩ ሙልጌታ አጽብሃ።
በመቀለ ከተማ ለሶስት ቀናት የተካሄደው የኢህአዴግ ሴቶች ሊግ አራተኛ መደበኛ ጉባኤ ትናንት ተጠናቋል። በጉባኤው መክፈቻ ላይ የኢህአዴግ ሴቶች ሊግ ሊቀመንበር የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ባሰሙት ንግግር በኢትዮጵያ ተመዝግቧል ላሉት የኢኮኖሚ ማህበራዊና ፖለቲካዊ ለውጦች ሴቶች ትልቅ ድርሻ አበርክተዋል ብለዋል። በአሁኑ ሰዓት ኢትዮጵያ ባስጊና በአጓጊ ሁኔታዎች ተከባለች ያሉት ወይዘሮ ሙፈሪያት በሀገር ደረጃ የሚታዩ ተግዳሮቶችን መቅረፍ እንዲቻል ሴቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል ብለዋል። በተለይ በአመራሮች መሃል ያለውን ፉክክር ህዝብን እየጎዳ መሆኑን ነው ወይዘሮ ሙፈሪያት እንባ የተናነቃቸው የተናገሩት።
እንደ ሀገር እኛ ኢትዮጵያውያን ሆን በድርጅታችን ውስጥ የምንገኝ አመራርና አባላት አንዳችን የቆምነው በአንዳችን በተከፈለ የህይወት፣ የአካል፣ የደምና የአጥንት መስዋዕትነት እኔ ውስጥ እናንተ አላችሁ፣ እናንተ ውስጥ እኔ አለሁ። ታዲያ እርስ በርሳችን በእብሪት፣ በትዕቢት፣ በንቀት አይን ላይን ለመታየት አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት ምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከጀል ያዘው በለው ቁረጠው ፍለጠው የሚለውን ድምፅ ለመስማት እንዴት እስተቻለን። እኛ ሴቶች ተፈጥሯዊ ባህሪያችን ለሰላም ብቻ የቀረበ ነው። ሁለተኛ የሚባል አማራጭ ማስተናገድ ብንፈልግም አይቻለንም።
ህዝብ እንደ ህዝብ እርስ በርሱ ጥላቻ ያለበትም፣ ህዝብ ከፍቅር ውጭ አጀንዳ የለውም። የምናጣላው እኛ አመራሮች ነንና ለህዝቡ ገለል እንበልለት ብለዋል ወይዘሮ ሙፈሪያት። የጉባኤው የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ሴቶች ለነጻነትና ለዲሞክራሲ በተደረገው ትግል ድርሻቸውን ተወጥተዋል፣ በልማትና ሀገር ግንባታም ከፍተኛ አስተዋጽኦ አበርክተዋል ሲሉ ተናግሯል። በአሁኑ ጊዜ በአገሪቱ የተመዘገቡ ለውጦች የጋራም፣ የተፈጸሙ ስህተቶች ደግሞ የህወሀትና የትግራይ ተወላጅ ብቻ ተደርጎ እየተገለጸ ነው ያሉት ዶክተር ደብረጽዮን ይህ አካሄድ ደግሞ ከመከባበርና አብሮ ከመኖር ይልቅ ተቀያይሞና ተጣልቶ ለመበታተን የሚያፈጥን ነው ብለዋል። ሰላምና መረጋጋት ለማስፈን በሚደረገው ጥረት ሴቶች ትግላቸውን ሊያጠናክሩ ይገባል ሲሉ ተናግረዋል።
ብዙ ችግሮች ተሸክማችሁ በሀገራችን እየታዩ ያሉ አደጋዎች ለመቀነስና ለማስወገድ የበኩላቸው ትግል ስታካሂደው ቆይቷቸዋል። አገራችን አሁንም ከስጋት ያልወጣች በመሆኑ በትዕግስት በምክንያታዊነትና በጥንቃቄ መታገል ቀጥሉበት። በሰላም እጦት ከሁሉም በላይ የምትጎዱ እናንተ በመሆናችሁ ከሁሉም በላይ ለሰላም ከፍተኛ ትግልና መስዋዕትነት ማድረግ ይጠበቅባችኋል።
ለሶስት ተከታታይ ቀናት በተካሄደው ጉባኤ ከተለያዩ አገሪቱ ክፍሎች የተውጣጡ በተለያየ ደረጃ ላይ የሚገኙ ሴቶች ተሳትፏል። የሊጉ ሊቀመንበር የነበሩት ወይዘሮ ሙፈሪያት ካሚል የስራ ጊዜያቸው በመጠናቀቁ አዲስ ሊቀመንበር ተመርጧል። የሊጉ ሊቀመንበር ሆነው የተመረጡት ወይዘሮ መሰረት መስቀሌ ከደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን፣ ምክትል ሊቀመንበር ወይዘሮ መስከረም አበበ ደግሞ ከአማራ ዲሞክራሲያዊ ፓርቲ አዴፓ ናቸው። አዲሷ ተመራጭ ወይዘሮ መስከረም መስቀሌ ለሰላም መስፈን፣ ለሴቶች ተጠቃሚ ተቃዋሚነት፣ ለሀገር አንድነትና ለህዝቦች መቀራረብ እንደሚሰሩ ከምርጫው በኋላ ተናግሯል።
አሁን ያለንበት ወቅት ድርጅታችን ትልልቅ እርምጃዎችን ወስዶ አገርን ወደ ተሻለ መንገድ ለማሻገር፣ የህዝቦችን ብልጽግና ለማረጋገጥ፣ ሰላም ዴሞክራሲን ለማስፈን ትልቅ ትግል እያደረገበት ያለበት ምዕራፍ ስለሆነ ይህንን የሚያግዝ የሴቶች ትግል ማጠናከር አስፈላጊ መሆኑን በውይይታችን አረጋግጠናል። ለዚህ ደግሞ ወሳኙ ሴቶች አንድ ሆነው በተደራጀ መንገድ የእናት ድርጅታችን መስመር እና አቅጣጫዎች ተከትለን የምናደርገው ትግል ነው ዋና የሚሆነው። ስለዚህ በዚህ ዙሪያ ሁላችሁም በጉባኤያችን አቅጣጫዎች ባደረግነው ስምምነት መሰረት ወደ መሬት አውርዳችሁ ሴቶችን በጠራ አስተሳሰብ እና በትክክለኛ አቅጣጫ እንድታታግሉ
በጉባኤው ሀገርን ከናዳ የማዳን ተልእኮና ታሪካዊ ኃላፊነት በሚል በቀረበው ጽሑፍ ላይ ውይይት ተካሂዷል። የኢህአዴግ ሴቶች ሊግ በመቀለ ከተማ ሲያካሂድ የቆየውን ጉባኤ የተደራጀ የሴቶች ተሳትፎና ተጠቃሚነት ለሁለንተናዊ አገራዊ ብልጽግና የሚል መሪ ሀሳብ የነበረው ሲሆን ባለሰባት ነጥብ የአቋም መግለጫ በማውጣት ትናንት ተጠናቋል። ቀጣዩንም ጉባኤ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ እንዲያዘጋጀው ተወስኗል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።
ሙልጌታ አጽባሃን ለዘገባው እናመሰግናለን። አድማጮች፣ በተከታዩ ዘገባ ደግሞ ወደ ባህር ዳር እናቀናለን። የባህር ዳሩ ዘገባ የሕክምና አገልግሎትን ይመለከታል። ከሆስፒታል ካርድ ከማውጣት ውጪ ምንም አይነት አገልግሎት ማግኘት አልቻልንም። ምርመራ ከግል ሆስፒታል አድርጉ፣ መድኃኒት ከውጪ ግዙ እንባላለን ሲሉ በባህር ዳር ከተማ የፈለገ ሕይወት ሪፈራል ሆስፒታል ተገልጋዮች አማረሩ። ወደ 70 ሚሊዮን ብር ግምት ያለው መድኃኒት ለነጻ ታካሚዎች ስለምንሰጥ የመድኃኒት እጥረት አጋጥሞናል የሚለው የሆስፒታሉ አስተዳደር በበኩሉ የመመርመሪያ መሳሪያዎችም አንሰውኛል ያሉትም አርጅተዋል ይላል። የመድኃኒት አቅርቦት ኤጀንሲ በበኩሉ ሆስፒታሉ የ44 ሚሊዮን ብር ዕዳ አለበት፣ ዕዳውን ካልመለሰም በዱቤ መድኃኒት አልሰጥም እያለ ነው። የችግሩ ምንጭ የሆነው ጤና ቢሮ ለነጻው ታካሚዎች የሚሰጠውን ድጎማ ስላልሰጠኝ ነው ሲል ሆስፒታሉ፣ ጤና ቢሮ ደግሞ ሆስፒታሉ ከዚህ ኪሳራ ውስጥ የገባው በአመራሩ ዝርክርክ አሰራር ነው ሲል ይከሳል። አስቴር ተከታዩን ዘገባ አጠናቅራለች።
በእድሜው ከአምስት አስርት ዓመታት በላይ ያስቆጠረው የባህር ዳሩ የፈለገ ሕይወት ሪፈራል ሆስፒታል በእርጅናና በአመራር ችግር እንደ ስሙ የሚጠበቅበትን አገልግሎት እየሰጠ አይደለም ይላሉ ተገልጋዮቹ። ካርድ ካወጣን በኋላ ምርመራ ከውጭ አድርጉ፣ መድኃኒቱም ከውጭ ግዙ እየተባልን ነው ከሚሉት ተገልጋዮች ውስጥ አንዱ አቶ ተስፋዬ ፍጹም ናቸው።
አሁን ሆስፒታል ላይ አገልግሎት ለመጠቀም ገብተን መድኃኒት የለም ነው የሚባል አብዛኛው መድኃኒት ውጭ ያሉት ደግሞ እጥፍ ነው የሚጨምሩ ሆስፒታሉ ከሚገዛው እጥፍ። ሆስፒታል ላይ 80-90 ብር የምንገዛው 160-170 ብር ትልቅ ሆስፒታል ነው፣ ግን የጨጓራ ምርመራ ራሱ ውጭ ነው አርጉ የሚባል ደም ራሱ ደም ለመመር ማለት አብዛኛው ላቦራቶሪ ከውጭ አሰሩ ነው የሚባል ትራሳውንድም ከውጭ ነው ራጅ እዛው ተኝቶ ይባላል። ለተኛውም ራሱ ቀነ ቀጠሮ 4-5 ቀን በኋላ ነው የሚባል።
የሆስፒታሉ የሕክምና ዳይሬክተር ዶክተር ሸጋው ማሩ እንደሚሉት ሆስፒታሉ ደረጃው ከፍ ያለ ሆስፒታል እንደመሆኑ መጠን በአመት ለ260,000 ህሙማን አገልግሎት ይሰጣል። በዚህ ላይ የመመርመሪያ መሳሪያ እጥረት አለ። በእጥረቱ ላይ ደግሞ በእርጅና ምክንያት በየጊዜው የሚበላሹ ናቸው።
ኤክስሬ ማሽኑ አለ፣ በአንዴ ይሰራል። ከአቅሙ በላይ በቀን ውስጥ ይሰራል፣ ወዲያው ይበላሻል። እቃዎቹ አሉ፣ ይሄም አለን፣ ይሄም አለን፣ ይሄም አለን ትያለች። ግን ሁለት አንድ ብቻ ይዘች ከሆነ ማዳረሳች ወይም ቅድሚያ መስጠት ስላለብሽ ቅድሚያ ትሰጣለች ማለት ነው።
መድኃኒትን በተመለከተ ከፍተኛ እጥረት አለ ይላሉ የህክምና ዳይሬክተሩ። ሆስፒታሉ ባለፉት 2 ዓመታት 68 ሚሊዮን ብር የሚገመት መድኃኒት ለነጻ አገልግሎት አውሏል። በተለይ ለእናቶች ከቅድመ እስከ ድህረ ወሊድ ባለው ጊዜ። ለእነዚህ መድኃኒቶች ደግሞ ጤና ቢሮ ድጎማ ያደርግ ነበር፣ ግን እስካሁን አላደረገም። በዚህም ሆስፒታሉ ከፍተኛ የገንዘብ እጥረት ገጥሞታል።
አሁን ለምሳሌ ኦክሲጂን የነጻ መድኃኒት ነው። የነጻ ታካሚዎች የሚባሉ አሉ። ወላዶች በነጻ ነው፣ ጨቅላ ህጻናት በነጻ የሚታከሙ ሌሎችም የነጻ ታካሚዎች አሉ። እነዚህ ሁሉ የነጻ አገልግሎቶች ብዙ ብር ይዘው ይሄዳሉ ማለት ነው። የጤና መድንም አለ። የጤና መድን ደግሞ የሚተካ ብር ነው። ነገር ግን አንዳንድ ወረዳዎች ደግሞ የሚያዘገዩበታል። ያልከፈሉ ወረዳዎች አሉ። ባለመክፈል ምክንያት እጥረት ይፈጠራል ማለት ነው። የግድ የዚች የ25% ትርፍ ይህንን ሁሉ ላያካከስ ይችላል። ሆስፒታሉም ያጋጠመው አሁን ያለፈውን አመት ይህ ከ68 ሚሊዮን ብር የሚሆን የነጻ ታካሚ አገልግሎት ኩሚሌቲቭ ነበረው። የነጻ ታካሚዎችን መንግስት ድጎማ ያደርጋል ነው በህግ ደረጃ ማለት ነው። ነገር ግን ሙሉ በሙሉ ያንን ድጎማ ደግሞ እስካሁን ድረስ የሚያደርግበት መንገድ የለም።
ከዚህ ጋር በተያያዘ የመድኃኒት ፈንድና አቅርቦት ኤጀንሲ ለሆስፒታሉ መድኃኒት በዱቤ ይሰጥ እንደነበርና አሁን እዳችንን መክፈል ባለመቻላችን ኤጀንሲው አቋርጣለሁም እያለ ነው።
በዱቤ አልሰጥም ብሏል። እንግዲህ የመንግስት መድኃኒት አቅራቢ ድርጅት ይህንን ብር አሁን መመለስ የሚያስችለው ደረጃ ላይ አይደለም ሆስፒታሉ።
የሆስፒታሉን ቅሬታ በመያዝ የኤጀንሲው የባህር ዳር ቅርንጫፍ ዋና ስራ አስኪያጅ አቶ አብዲሳ መንገሻን አገኘዋቸው።
በአሁኑ ሰዓት ወደ 44 ሚሊዮን የሚጠጋ ደርሷል ያለባቸው እዳ። እዳቸውን እንዲከፍሉ ተደጋጋሚ ደብዳቤዎችን እየጻፍንላቸው ነው። መክፈልም አለባቸው። ይህንን ካላደረጉ ደግሞ ኤጀንሲው ቀጣይ ግዢና አቅርቦት ለማከናወንም ይቸግራል የሚል ነው። የተዋዋልነው ውል የሚያሳየው በ60 ቀን ውስጥ ክፍያ ካልተፈጸመ ወደ ህግ ጉዳይ መሄድ ይችላል። ከህን ደግሞ በማቹሪቲ ነው የምንጠይቀው እኛ ከነ 2 ዓመት የ9% ወለድ ጋር ጥያቄ ማቅረብ እንችላለን። ነገር ግን የመድኃኒት አቅራቢ ኤጀንሲም የመንግስት ተቋም ነው፣ የፈለገ ህይወት ሆስፒታልም የመንግስት ተቋም ነው። ስለዚህ መፍትሄ የሚሆነው መካሰሱ ወይም ደግሞ አንዱ ባንዱ ላይ ቅሬታ ማጣጣፉ አይደለም መሆን ያለበት። የሚመለከታቸው አካላት መድኃኒት አቅራቢ ኤጀንሲ አለ፣ የአማራ ክልል ጤና ጥበቃ ቢሮ አለ፣ ሆስፒታሉ አለ፣ ሌላ የመስተዳደር አካላት ባሉበት፣ የክልሉ ገንዘብና ኢኮኖሚ ልማት ቢሮ ባለበት ጉዳዩን በጋራ መፍትሄ መስጠት ያስፈልጋል። ሌሎች ሆስፒታሎችም በነጻ ያገለግላሉ። እንደፈለገ ህይወት ሆስፒታል ትልቅ ችግር ውስጥ አልገቡም። እዚህ ደረጃ ያደረሰ ጉዳይ የላቸውም እና ጉዳዩ ከስሩ ነው መጣራት ያለበት።
የክልሉ ጤና ጥበቃ ቢሮ የሕክምናና አገልግሎት ዘርፍ የስራ ሂደት አስተባባሪ አቶ አበባ አዱኛ በበኩላቸው በእርግጥ ቢሮ ለእናቶች ቅድመና ድህረ ወሊድ ክትትል አገልግሎት የሚውለውን ወጪ እንዳልከፈላም ነው ግን ሆስፒታሉን ለኪሳራ የዳረገው ከአሁን በፊት በነበሩ አመራሮች በነበረው የአሰራር ዝርክርክነት ነው። ይህንን ደግሞ ከተመሳሳይ ተቋማት ጋር አወዳድረናል ይላሉ።
ትክክል ነው። ሆስፒታሉ እንደተናገረው ወጪው እየተተካ አይደለም። በተለይ አሁን የጤና መድን እየገባ ስለሄደ ነጻ የሚባለው ቁጥር በጣም እየቀነሰ እየመጣ ነው ያለው። ብዙም የሚያሳስበን ነገር አይሆንም። አሁን የነጻ ታካሚዎች ወጪም ታስቦ በክልሉ መንግስት እየተተካ መቀጠል መቻል አለበት። ምክንያቱም የትም አብስ ሆስፒታሉ ሊተካው አይችልም። ከዚህ በተጨማሪ ግን ሆስፒታሉ እዚህን ያህል እዳ ውስጥ እንዲገባ ያደረገው ለእናቶች የሚወጣው ወጪ አለመተካቱ ነው የሚባለው ነገር ለአንድ ምክንያት ተቆጥሮ ሊሆን ይችላል እንጂ ሆስፒታሉ አሁን የደረሰበት እዳ ላይ እንዲደርስ ያደረገበት ሆስፒታሉ ውስጥ ያለው የገንዘብ አሰባሰብና አጠቃቀም ችግር ነው። ከፍተኛ የሆነ ዝርክርክነት ነው ያለው ሆስፒታሉ ውስጥ ላይ። ይህንን ስናይ በፈለገ ህይወት ሪፈራል ሆስፒታል አቻ ያሉ ሌሎች ሆስፒታሎች አሉ ክልል ውስጥ ተመሳሳይ የታካሚ ቁጥር ያላቸው። እንግዲህ ከፍተኛ የነፃ ወጪ የሚወጣው ከፍተኛ ወሊድ የሚያስተናግድ ሆስፒታል ላይ ከፍተኛ የሆነ ወጪ ይወጣል። የደሴ ሪፈራል ሆስፒታልን ስናይ በ2010 በጀት ዓመት ያዋለዳቸው እናቶች የቅድመ ወሊድ አገልግሎት የሰጣቸው እና የድህረ ወሊድ አገልግሎት የሰጣቸው እናቶች ቁጥር ፈለገ ህይወት ከሰጠው አገልግሎት በእጅጉ ይበልጣል፣ ብዙ ነው። ስለዚህ ደሴ ከፈለገ ህይወት የበለጠ እዳ ውስጥ መግባት ነበረበት። ብዙ ገንዘብ ያወጣ ለሁለቱም አልተተካም። ምክንያቱም አንድ ሆስፒታል መድኃኒት ገዝቶ ሲሸጥ አትርፎ የሚሸጠው በተቻለ ሁኔታ እንዳይከስር እንዲህ አይነት ነገሮችንም ደግሞ ማካካስ እንዲችል ነው። እስከ 30% ድረስ ትርፍ አትርፎ ነው የሚሸጠው። የመቶ ብር መድኃኒት 130 ብር ነው የሚሸጠው። ስለዚህ አጠቃላይ ያለውን እዳ ስናይ ደሴ ሆስፒታል ላይ ያለው የውስጥ ገቢ ከራሱ ያጠራቀመው ገንዘብና ፈለገ ህይወት ላይ ያለውን ስናይ ምናልባት ልዩነቱን ካየነው ከ90 ሚሊዮን ብር በላይ ጋፕ አለ። በሁለቱ ደሴ ከ20 ሚሊዮን ብር በላይ ያለው፣ ፈለገ ህይወት 70 ሚሊዮን እዳ አለው። ይህንን ቼክ ለማስደረግ ሞክረናል። መድኃኒት ከተገዛ በኋላ ወጦ ለሁማን የሚደርስበት አግባብ ሲታይ እጅግ ከፍተኛ የሆነ ክፍተት ያለበት ነው። ለአንድ እናት የሚወጣው መድኃኒት ምናልባት 3 እና ከዛ በላይ እናት ልትጠቀም የምችለው ግብዓት ነው የሚወጣው። አንድ ኦፕሬሽን ለሚሰራ ታካሚ የሚወጣው ግብዓት 2-3 ኦፕሬሽን የሚሰሩ ታካሚዎችን ሊያሰራ የሚችል ግብዓት ነው የሚወጣው። ስለዚህ ግብዓት ተገዝቶ ከገባ በኋላ ያለው የማኔጅመንት ስርዓት በእጅጉ የተጎዳና የተዝረከረከ ነው። ይሄ ነው በዋናነት እዳ ውስጥ የዘፈቀው ሆስፒታሉ። ይህን በሚመለከት ደግሞ የሆስፒታሉ የስራ አመራር ቦርድም ለጤና ጥበቃ ቢሮ ኦዲት እንዲደረግ ደብዳቤ ጽፏል። በርካታ ጥያቄዎች እየተነሱ ነው ያሉት። ስለዚህ ኦዲት ተደርጎ መጠየቅ ያለበት አካል በየደረጃው መጠየቅ መቻል አለበት።
አቶ አበባ አክለው ቢሮው እንደ መፍትሄ ያስቀመጠው ለኤጀንሲው ሆስፒታሉ ያለበትን 25 ሚሊዮን ብር እዳ በመክፈል ቀሪውን በመደራደር ሌላ መድኃኒት በዱቤ ለመግዛት ውሳኔ ላይ ቢደርስም ሆስፒታሉ ከሌላ የግል ተቋማት እዳ ስላለበትና በሕግ እየተጠየቀ በመሆኑ የተወሰነው ገንዘብ ለግል ተቋማቱ እንዲከፈል ተገዷል ይላሉ። አሁን ችግሩ የከፋ ደረጃ ላይ ስለደረሰ የክልሉ መንግስት እዳው የሚከፈልበትን መንገድ አመቻችቶ መድኃኒት እንዲገዛ ማድረግ ያለበት ሲሆን ይህንን ችግር የፈጠሩ ነባር አመራሮች በሕግ እንዲጠየቁና ለአዲሶቹ አመራር ደግሞ አዲስ የቁጥጥር መስመር መዘርጋት አለበት ይላሉ።
አሁን እንዴት እዛ ውስጥ ላይ ይስተካከል ነው ጥያቄው። መስተካከል ደግሞ ካለበት በመጀመሪያ ደረጃ እንዲስተካከል የሚሰጡ የአሰራር አቅጣጫዎችን የሚሰጡ ስልጠናዎችን ተቀብሎ የሚያስተካክል ማኔጅመንት መሆን መቻል ነበረበት። በፊት ለተፈጠረው ችግር ደግሞ ተጠያቂ የሚሆነውን አካል መጠየቅ በጣም አስፈላጊ ነው የሚሆነው። ይህን ለማድረግ የክልሉ ጤና ጥበቃ ቢሮውም የቦርድ አመራሩም በጥልቀት ገምግሞ እዛ ላይ ያለውን የዛ ያሉ ሆስፒታሉ የነበሩ አመራር አካላትን በሙሉ የቀየረበት ሁኔታ ነው ያለው። በየቀኑ እዛ ላይ ያለው አስተባባሪ ኦዲት ማድረግ መቻል አለበት። ለዚህ ታካሚ ምን ምን መድኃኒት ነው የታዘዘው? ስንት ጊዜ ነው የወጣው? ፋርማሲው ጋር ካለው ጋር ሄዶ ሊንክ አድርጎ ድጋሚ የወጣ እንትን ካለ ማን ያዘዘው? ለምንድን ነው ድጋሚ የወጣው መድኃኒት? ስለዚህ እዛ ላይ ያለው አካል በየጊዜው ጊዜውን ማጥፋት ያለበት እያንዳንዱን አስተባባሪ እየሰበሰበ የዘረጋው ሲስተም በትክክል እየሰራ ነው ወይ? ይህን ኦዲት እያደረጉ ክፍተት ያለባቸው ሰዎች እየቀጡ መቀጠል መቻል አለባቸው።
ሆስፒታሉ 70 ሚሊዮን ብር በሚጠጋዳ እየተንገዳገደ ባለበት በአሁኑ ሰዓት ፈውስ ፈልገው የሄዱ ህመማን ግን በቅጥር ግቢው ውስጥ አሁንም እንዲህ ይላሉ።
ለማና ቤት ይባላል።
በሆስፒታሉ አሰራር ዙሪያ በሌላ ዘገባ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ የመጨረሻው የምሽቱ ቅንብር ዲሞክራሲ በተግባር። እንቅስቃሴያቸውን በውጭ ሀገር አድርገው የቆዩ ድርጅቶች ወደ አገር ገብተው በሰላማዊ መንገድ መታገል እንደሚችሉ ከመንግሥት በቀረበው ጥሪ መሠረት አሁንም በመመለስ ላይ ያሉ መኖራቸው ይዘገባል። ከነኚህም አንዱ ከነገ በስቲያ አርብ አዲስ አበባ ይገባል ተብሎ የሚጠበቀው የሰባት ፖለቲካ ድርጅቶች ስብስብ ነው። በምሽቱም ዝግጅታችን የሁለቱን ድርጅቶች ተወካዮች በዲሞክራሲና በተግባር አነጋግረናል። ሰለሞን ክፍሌ ነው ያወያያቸው።
ወይዘሮ ጽጌረዳ ሙሉጌታ የኢትዮጵያ መድህን ዲሞክራሲያዊ ፓርቲ መድህን ተወካይ፣ አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ የሽግግር ምክር ቤት ተወካይ፣ ለትብብራችሁ አመሰግናለሁ።
እኛም እንተክናለን።
እናመሰግናለን አቶ ሰለሞን።
ወይዘሮ ጽጌረዳ ሙሉጌታ፣ አላስቀድም እንደሚታወቀው መንግስት ባቀረበው ጥሪ መሰረት ወደ ሀገር ገብተው በሰላማዊ መንገድ ለመንቀሳቀስ የወሰኑ በጣም ብዙ የፖለቲካ ድርጅቶች የታጠቁም ጭምር መሳሪያ ጥለው ገብተዋል። እንቅስቃሴ ለመጀመር በዝግጅት ላይ መሆናቸውም ነው የሚዘገበው። ወደ እናንተ ልምጣ። ሰባት የፖለቲካ ድርጅቶች ነን ብላችኋል። እስቲ እነማን ናችሁ? ሰባታችሁ ዘርዝሩልኝ።
አንደኛ የኢትዮጵያ መድህን ዴሞክራሲያዊ ፓርቲ መድህን፣ ሁለተኛ የኢትዮጵያ ራዕይ ፓርቲ ራዕይ፣ ሶስተኛ የኢትዮጵያ ብሔራዊ ሽግግር ምክር ቤት ሽግግር፣ አራተኛ ብሩህ የኢትዮጵያ ዴሞክራሲያዊ ንቅናቄ ብሩህ፣ አምስተኛ ቱሳ የኢትዮጵያ ትንሣኤ ዴሞክራሲያዊ ድርጅት ቱሳ፣ ስድስተኛ ኢትዮጵያችን ህዝባዊ ንቅናቄ ኢትዮጵያችን፣ ሰባተኛ የኦሞ ህዝቦች ዴሞክራሲያዊ ህብረት ኦሞ ህዝቦችን አባቶችንም ያካተተ ሃይማኖት መሪዎችንም ያካተተ ሁኔታዎችን አንድ ላይ አድርጎ የሚያሰባስበን አይነት አካሄድ አማራጭ የሆነ ኃይልን ስረት ነው የተሰባሰብ ነው። አመሰግናለሁ።
ወደ አቶ ስለሺ ጥላሁን ሊድ የኢትዮጵያ ብሔራዊ ምክር ቤት ተወካይ ናቸው። ሽግግር በአሁኑ ጊዜ ወደ ሀገር ለመጓዝ ሲወስን ምክንያቱ ምንድን ነው?
ልክ ነው፣ የሁላችንም ነው። በነገራችን ላይ ወይዘሮ ጽጌሬዳ ያስቀመጠችው ዝርዝር እንዳለው ሆኖ ከሶስት ቀን በፊት አሁን በነገው ዕለት ይፋ የምናደርገው አንድ ድርጅት ይህን የመግባቢያ ሰነድ ተቀብሎ ፈርሟል እና ሰባት ሳይሆን አሁን ስምንተኛ ድርጅት አለ። የድርጅቱ የፓርቲው ስም የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ይባላል። ስለዚህ በሀገር ውስጥም በውጭም ያሉ ስምንት የፖለቲካ ድርጅቶች በመግባቢያው ሰነድ በጣም ዝርዝር ጉዳዮች ተቀምጠዋል። ከመግቢያ ጀምሮ የጋራ ግንዛቤዎቻችን ተቀምጠዋል። የጋራ መግባቢያና ውሳኔዎቻችን ተቀምጠዋል። የምንከተላቸው መሰረታዊ የፖለቲካ መርሆች በዚህ መግባቢያ ሰነድ ላይ ተቀምጧል። ዝርዝር ጉዳዮች ናቸው። እዛ ውስጥ አልገባም ጊዜው ስለሌለ። የትብብርም ጥሪ በዚህ የመግባቢያ ሰነድ ላይ በሀገራችን የስርዓት ለውጥ እንዲኖር እስካሁን ለታገሉ እና ሲታገሉና በተመሳሳይ ግባቸው ለሆነ የውህደት ጥያቄ ጠይቀናል። በዋነኛነት የሀገራችን የፖለቲካ ሁኔታ በማንነት የተደራጁ የተለያዩ የፖለቲካ ድርጅቶች አሉ። እሱንም ሪኮግናይዝ ከሀገሪቷ ተጨባጭ ሁኔታ አድርገናል። ለእነሱም ጥሪ አድርገናል እና በኢትዮጵያ ውስጥ በአሳለፍኑ የትግል ታሪክ አሁንም ባለንበት ሁኔታ ብሔራዊ ክፍተት አለ ብለን እናምናለን እና እንደ አማራጭ ሀሳቦች የሚያቀርብ ብሔራዊ ፓርቲ ለማቋቋም በጋራ ትብብር ቅንጅት ሳይሆን ድርጅቶቻችንን አፍርሰን በውህደት ይህን ለማድረግ እንግዲህ ብዙ ሂደቶችን መቀጠል እና መፈተሽ አለብን። በሀገር ውስጥም ከገባም በኋላ ከሀገሪቷ ሕግ አንጻር፣ ከተቋማት አንጻር ይሄ ብሔራዊ መግባባትና እርቅ ወዘተርፈ የምንፈትሻቸው ነገሮች አሉ። አንድ ትልቅ ፓርቲ ወቅታዊ ነው ይሄ፣ ጠቅላላው የኢትዮጵያ ሕዝብ የሚጠየቅ ነው። ይሄ ጥሪ በዶክተር አብይ በጠቅላይ ሚኒስትር ዶክተር አብይ እና በእሳቸው ቲም ይሄ ሪፎርሚስት በሚባለው ይሄ ጥሪ ከቀረበ በኋላ ዋሽንግተን ዲሲ እሳቸው በመጡበት ጊዜ ለመገናኘት ሞክረናል። ላለፉት ጥቂት ወራቶች በዚህ ጉዳዮች ላይ ስንነጋገር ነበር። ቀደም ብሎ ትብብር ስናደርግ ነበር እና ከዚህ አንጻር ውህደት አድርገን ትልቅ ፓርቲ ለመመስረት ወሰነናል።
እርሶ ጋር ልቆይ አቶ ስለሺ። የተጀመረውን የለውጥ እንቅስቃሴ አብዛኛው የኢትዮጵያ ሕዝብ ደግፎታል የሚባለውን ያህል ለውጡን ለማክሸፍ የሚሞክሩ ኃይሎችም እንዳሉ ይነገራል። መነገር ብቻም ሳይሆን በተለያዩ የሀገሪቱ ክፍሎች ግጭቶች ለሰው ሕይወት መጥፋትና መፈናቀል ለንብረት መውደም ምክንያት ሆነዋል። እንዴት አያችሁት ይህን ችግር? መፍትሄውስ ምንድን ነው ትላላችሁ?
ይሄ ችግር መሰረታዊ ነው። እንግዲህ ቀላል ነገር አይደለም። ለውጥ ጅማሮ ተጀምሯል። በዚህ አኳያ የተለያዩ ድርጅቶች ከዚህ በፊት የነበረውን ነገር እያጡ በመምጣታቸው የተለያዩ እንቅስቃሴዎች ይደረጋሉ። ይሄ ለኢትዮጵያ ብቻ ሳይሆን የለውጥ ጅማሮ ሲደረግ እንዲህ አይነት ግጭቶች ከዚህም የከፉ መጠበቅ አለብን። ግን ዋናው መፍትሄ ብለን ነው በኢትዮጵያ በስፋት ለአለፈው 27 ዓመት በህዋት የሚመራው ኢህአደግ የተከተለው የፖለቲካ ፍልስፍና የውሸት ፌዴራሊዝም፣ ይሄ በተለይ ዘርን መሰረት ያደረገው እነሱንም ህዝብንም ከፍተኛ እንቅስቃሴ አድርጎ አሁን የለውጥ ኃይሎች በጣም ፈጣን እርምጃዎች ወስደዋል። ይሄን ለመቀልበስ ሰፊ ትግል ይደረጋል። ይሄን ለውጥ እና የነጻነት አየር መተንፈስ የኢትዮጵያ ህዝብ በከፍተኛ ሁኔታ እየደገፈው ነው። በውጭም በውስጥም የእኛም ወደዛ መሄድ የዚህ ድጋፍ ነው። ስለዚህ ከዚህ አንጻር ይሄ ኤክስፔክትድ ነው። ግን ይሄንን ወደ እውነተኛ የዲሞክራሲያዊ ስርዓት ለመለወጥና የኢትዮጵያን ህዝብ የስልጣን ባለቤት ለማድረግ በጣም ፋንዳሜንታል ነው የምለው በኢትዮጵያ ሁሉንም ያሳተፈ ብሔራዊ እርቅና ብሔራዊ መግባባት መደረግ አለበት። በኢትዮጵያ ከማንነት ከመሬት ወዘተርፈ የመሳሰሉ በጣም የቆዩ ጥያቄዎች አሉ። ይሄ ደግሞ የኢህአዴግ ፍልስፍና የተከተለው የፖለቲካ ሂደት እና ላለፉት 27 ዓመታት በተለይ በፖለቲካ እሊቱ ነው። በህዝቡ በኩል እንዲህ አይነት ክፍፍሎች ቢኖር አገሪቱ አትኖርም። በአሁን ሰዓት እንደ ተቃዋሚ ወይም ተፎካካሪ ድርጅቶች በዚህ ጉዳይ ላይ ስራ እየሰራን ነው። እዛም እንደገባን አጭር ጉባኤ በዚህ ጉዳይ ላይ የምናደርገው ነገር ይኖራል ከውህደቱ ውጭ።
ወይዘሮ ጽጌረዳም በዚህ ላይ የበኩሎን ሊሉ ይችላሉ?
አመሰግናለሁ ለጥያቄው። አሁን የምናያቸው በየቦታው የሚታዩ አሰቃቂ ሁኔታዎች ካለፉት ስርዓት የመነጩ በመሆናቸው ስርዓቱን ከመሰረቱ በማስወገድ ሊመለሱ የሚችሉ ናቸው። ነገር ግን በሾርት ተርም እና ሎንግ ተርም ምን መደረግ አለባቸው በሚለው ሁኔታ በተለያዩ ቦታዎች ላይ ፌዴራል ፖሊሶችን በመላክ ከፍተኛ ተሳትፎ ማድረግ እንደሚገባው፣ ምክንያቱም ሰላም እስከሌለ ድረስ ዴሞክራሲ ሊኖር አይችልም። በሰላም እጦት ኢትዮጵያም መጥፎ ሁኔታ ላይ ስለምትደርስ ይህ ያለው ገቨርንመንት ማለት ነው ሰራ ይችላል እንላለን። በሁለተኛ ደረጃ ግን መሰረታዊ ለውጥ ስለሚያስፈልግ ዋናው ችግሩ አንዱ ረሃብና ችግር የፖለቲካል ክራይሲስ ያለበት አገር ውስጥ መሰራት ያለባቸው የሬጉላቶሪ ሪፎርም በኢኮኖሚ በኩል መደረግ አለበት። የፖለቲካ ተሃድሶ ያስፈልጋል። በሰብአዊ መብት ረገጣ ላይ የተመሰረተ አገዛዝን ማስወገድ ያስፈልጋል። መነጋገር፣ አብሮ ችግርን እንደ ችግር አድርጎ መውሰድን የመሳሰለ ነገር ኢትዮጵያ ውስጥ እሴቶቻችንን ያሉንን የድሮውንም የአሁኑንም የወደፊቱንም ያካተተ ለአገር ግንባታ ስለሚረዳ እነዚህ ላይ ፎከስድ የሆነ የእርቅና ሰላም ሁኔታዎችን ማካሄድ ይኖርብናል። አሁን ተጀምሯል። አሁን የሚካሄዱ አሉ ኮሚሽኖች። ይህ ወደ መሀል የሚያመጣን የሚያሰባስበን የአንድነት ኃይል ዘር ሳይል ሁሉንም በአንድ በኢትዮጵያዊነት አማካኝነት ኢትዮጵያን ሴንትራል ያደረገ ሳቨርኒቲዋን የጠበቀ ከፍተኛ እንቅስቃሴ በማድረግ ጥሪ እናደርጋለን ለአሉም በውጭም በውስጥም ያሉ የፖለቲካ ፓርቲዎችም ሆነ ሴቶችም ሆነ ወጣቶች እንዲሁም ደግሞ ሲቪል ፕሮፌሽናልስ ጥሪ እናደርጋለን። እናመሰግናለን።
ወይዘሮ ጽጌረዳ ሙሉጌታ የኢትዮጵያ መድን ዲሞክራሲያዊ ፓርቲ ተወካይ፣ አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ተወካይ ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
በጣም እግዜር ይስጥልን አቶ ሰለሞን። Thank you.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ራብ ማክሲን እንዲሁም ከዋና አዘጋጇ ትዝታ በላቸው ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። ¶¶